አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ኢኮኖሚ እድገት ችግር ሊገጥመው እንደሚችል ተዘገበ። ፒተር ፋም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ሊሆኑ እንደሚችሉ ተገለጸ። አንድ ኤርትራዊ ስደተኛ በህገ ወጥ ሰው አሸጋጋሪነት የታሰረው በስተት ነው ተባለ። አሳሪዎቹ ግን እሱ ነው ይላሉ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው።
አፍሪካ ኒውስ ድረገጽ በዘገበው መሰረት ሙዲስ የተባለው ዓለም አቀፍ የብድር ገምጋሚ ቡድን በኢትዮጵያ ኢኮኖሚ ላይ አዎንታዊ አመለካከት እንዳለው ገልጾ ሶስት አበይት አደጋ ላይ ሊጥሉት የሚችሉ ነገሮች እንዳሉ ግን ጠቁሟል። የክሬዲት ማለት የብድር መርማሪ ቡድን በቅርቡ ባወጣው ዘገባ ሶስት አደጋዎች የሚላቸውን አስፍሯል። ለፖለቲካዊ አደጋና ለአየር ንብረት ለውጥ አዙሪት ያለው ተጋላጭነት እንዲሁም የእህል ዘር ዋጋ መዋዠቅ ነው ይላል። ጋቨርንመንት ኦፍ ኢትዮጵያ B1 ስቴብል አኑዋል ክሬዲት አናሊሲስ የሚለው የኢትዮጵያን ኢኮኖሚ እድገት የገመገመው ዘገባ ባለፈው ማክሰኞ እንደወጣ አፍሪካ ኒውስ ድረገጽ ጠቅሷል። የኢትዮጵያ ኢኮኖሚ ካለፈው 10 ዓመት ወዲህ በከፍተኛ ፍጥነት አድጓል። በሚቀጥሉት ዓመታትም በ8 ወይም ከዛ በላይ ሊያድግ ይችላል። ይህም የአገሪቱን የፋይናንስ ይዞታን ያጠናክራል ሲሉ ዘገባውን በተባባሪነት ያወጡት ምክትል ፕሬዝዳንት ኦርሊየን ማሊ መግለጻቸውን አፍሪካ ኒውስ ድረገጽ ጠቅሷል። ይሁንና ሙዲ ኢትዮጵያ ባላት ዝቅተኛ የዕዳ ሸክም ምክንያት የፋይናንስ ጥንካሬ እንዳላት ገልጿል። ተፈላጊ የዕዳ አወቃቀርና ጥሩ የወለድ አከፋፈል ዘዴ አላት ሲሉ ማሞገሳቸውን አፍሪካ ኒውስ ድረገጽ ላይ ወጣው ዘገባ ጠቅሷል።
African Arguments የተባለው ስለ አፍሪካ ጉዳይ ጽሁፎች፣ ጥናቶችና ትንታኔ የሚያቀርበው የፓን አፍሪካን መድረክ መጽሔት ደግሞ ፒተር ፋም ከአትላንቲክ ካውንስል፣ በውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ሲሪል ሳርቶር ደግሞ ከሲአይኤ ማለት ከማዕከላዊ ስለላ አገልግሎት በዋይት ሀውስ ብሔራዊ ጸጥታ የአፍሪካን ጉዳይ እንዲመሩ ሊሰየሙ እንደሚችሉ በመጥቀስ ተንትኗል። በአትላንቲክ ካውንስል የአፍሪካ ማዕከል ስራ አስኪያጅ ፒተር ፋም ከሪፑብሊካውያን ጋር ቅርብ ግንኙነት ያላቸው ሊቅ ነበሩ። ፋም ስለ አፍሪካ ብዙ ጽሁፎችን ያቀረቡ ሲሆኑ ቢል ክሊንተን፣ ጆርጅ ደብሊው ቡሽ እና ባራክ ኦባማ በአፍሪካ ላይ የነበራቸውን ፖሊሲ አጥብቀው ይቃወማሉ። ቅድሚያ ማግኘት ያለበት የኢኮኖሚ እድገት ነው ይላሉ። በእርግጥ ከቅርብ ጊዜያት ወዲህ ጸጥታና መልካም አስተዳደርንም ያካተቱ ሲሆን የዩናይትድ ስቴትስ ኩባንያዎች በአፍሪካ የንግድ እድል ተጠቃሚ እንዲሆኑ ጥሪ አድርገዋል። ፕሬዚደንት ዶናልድ ትራምፕ በአፍሪካ ላይ ያላቸው ፖሊሲ ምን እንደሆነ በተጨባጭ ባይታወቅም ቅድሚያ ከሚሰጧቸው መካከል የነዳጅ ዘይት ተደራሽነት ማግኘት በመሆኑ ኢኳቶሪያል ጊኒ፣ አንጎላ እና ናይጄሪያ ጠቃሚ ሀገሮች አድርገው ሊያዩ ይችላሉ ይላል አፍሪካን አርጊመንትስ ላይ የወጣው ጽሁፍ።
አፍሪካን አርጊመንትስ አያይዞም ዩናይትድ ስቴትስ አፍሪካ ውስጥ ግዙፍ እቅዶች እንዳሏትና በአፍሪካ ሀገሮች ብሔራዊ ኢኮኖሚን ወይም መንግስታትን የማጎላበትም ሆነ የማዳከም አቅም እንዳላት የዩናይትድ ስቴትስ አፍሪካ ኮማንድ ማለት የአፍሪካ እዝ በአገሪቱ ሰፈሮች እንዳሉት በተለይም እስላማዊ ጽንፈኛ ቡድኖች በሚንቀሳቀሱበት ሳህል ክልል ወታደሮችን እንደሚያሰለጥን አፍሪካን አርጊመንት ላይ የወጣው ጽሑፍ ጠቅሷል። ሌላው ወሳኝ መርሃ ግብር አፍሪካ እዝ ውስጥ በጆርጅ ደብሊው ቡሽ የተጀመረው በባራክ ኦባማ አስተዳደር ወቅት የቀጠለው ዩናይትድ ስቴትስ እንደ አውሮፓን አቆጣጠር ከ2003 ዓ.ም አንስቶ በቢሊዮን ዶላሮች የሚቆጠር ገንዘብ ያወጣችበት የኤድስ መድኃኒት መርሃ ግብር ነው። መርሃ ግብሩ በአሁኑ ወቅት በዓለም ዙሪያ ለሚገኙ 11.5 ሚሊዮን ለሚሆኑ አንታይ ሬትሮቫይራል የተባለውን የኤድስ መድኃኒትን በማቅረብ ይረዳል። የዋይት ሀውስ ቤተ መንግስት ይህን ገንዘብ ለመቀነስ የሞከረ ቢሆንም መንግስቱ በቅርቡ የኤድስ በሽታን ለመከላከል የሚመደበውን ገንዘብ በመጪው ዓመት ላለመቀነስ ተስማምቷል። ዩናይትድ ስቴትስ አፍሪካን የጥሬ አላባ ምንጭና የንግድ አጋርም አድርጋ ታያለች። በ2000 ዓ.ም ከ17 ዓመታት በፊት ማለት ነው የተፈረመው አጓ ማለት የአፍሪካ እድገትና እድል ውል የንግድ ማዕቀፍ ያቀርባል። ለአፍሪካ ሀገሮችም የንግድ ተመራጭነት እድል ይሰጣል ይላል አፍሪካ አርጊመንት ላይ የወጣው ጽሑፍ። አያይዘውም ጽሑፉ ፒተር ፋም አፍሪካ የራሷን እድል በራሷ እንድትወስን እንደሚፈልጉ ገልጿል። ይሁንና የአፍሪካ ሀገሮች ከዩናይትድ ስቴትስ ጋር በሚኖራቸው ግንኙነት በጋራ ጥቅም ላይ መመስረትን ያካተተ እንደሆነ ግልጽ አይደለም ይላል አፍሪካን አርጉመንትስ የተባለው መጽሔት ድረገጽ።
በጋርዲያን ድረገጽ ላይ የወጣ ጽሑፍ በኩሉ ሰዎችን ህገወጥ በሆነ መንገድ በማሸጋገር ተግባር በከፍተኛ ደረጃ ከሚፈለግ መድኃኒት ደጎ መርእድ ከተባለ ሰው ጋር ኒውዮርከር የተባለው መጽሔት ለሶስት ሰዓታት ያህል በስልክ በተደረገ ቃለ መጠይቅ መግለጹን ጠቅሷል። ኒውዮርከር መጽሔት በዘገበው መሰረት የኢጣሊያ አቃቢያን ህግ ሱዳን ድረስ ሄደው አንድ በጉዳዩ የሌለበት ስደተኛን ተፈላጊ ነው ብለው ሲያስሩ ዋናው ተፈላጊው ሰው በተባበሩት የአረብ ኤሚሬቶች ታስሮ ነበረ ይላል የጋርዲያን ጋዜጣ ዘገባ። ፓሌርሞ ያሉ አቃቢያን ህግ ባለፈው አመት ሰኔ ወር ላይ መድኃኒት ደጎ መርእድን ይዘው ወደ ኢጣሊያ እንደወሰዱ ሲገልጹ ትልቁ የአመቱ እስራት ብለውት ነበረ። ተጠርጣሪው ወደ ኢጣሊያ የተወሰደው በብሪታንያ የውጭ ጉዳይ ሚኒስቴርና በብሪታንያ ብሔራዊ ወንጀል አገልግሎት እርዳታ ነው።
ይሁንና የታሰረው ሰው መድኃኒት ተስፋ ማርያም በሬ የተባለ የ29 ዓመት ዕድሜ ኤርትራዊ ስደተኛ እንደሆነ ጓደኞቹ ወዲያውኑ ከገለጹ በኋላ ጥያቄዎች መነሳት ጀመሩ ይላል ጋርዲያን ድረገጽ ላይ ወጣው ጽሑፍ። ኤርትራዊው ስደተኛ የታሰረው በስህተት ነው ሲሉ ቤተሰቦቹ ቢመሰክሩም አሁንም እንደታሰረ ነው። ኒውዮርከር መጽሔት እንደሚለው መድኃኒት ደጎ መርእድ ራሱ በሱ ስም የታሰረ ሰው ጣሊያን እንደተወሰደ የሰማው በተባበሩት የአረብ ኤሚሬቶች እስር ቤት ሆኖ ነው። መርእድ በተባበረው አረብ ኤሚሬቶች እስር ቤት የነበረው እስካለፈው አመት ነሐሴ ወር ላይ ሲሆን አንድ ተባባሪው ሰው ሌላ የውሸት ፓስፖርት ካሳያቸው በኋላ ነው የተፈታው። ከዛም ወደ ትውልድ ሀገሩ እንዲመለስ ተደርጓል ይላል የጋርዲያን ጋዜጣ ድረገጽ። መድኃኒት ተስፋ ማርያም አሁንም በስር ይገኛል። በተፈላጊነት የተመዘገበውም መድኃኒት የደጎ መርእድ በሚል በህገወጥ መንገድ ሰዎችን በማዘዋወር ወንጀል ነው ሲል ጋርዲያን ጋዜጣ ላይ ወጣ ጽሑፍ አውስቷል።
አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።